የኢትዮጵያና ኤርትራን የድንበር ውዝግብና እንዲሁም የመንግስት ድርጅቶችን ወደ ግል ይዞታ ለማዛወር የተያያዘውን ጨምሮ የኢትዮጵያ መንግስት የደረሰበትን ውሳኔ አስመልክቶ የህወሓት ማዕከላዊ ኮሚቴ ባለፈው ረቡዕ ያወጣው መግለጫ አሁንም በስፋት እያነጋገረ ነው። የምሽቱ መሰጥ አገባ በመግለጫው ይዘትና አንድምታ እንዲሁም በሌሎች ወቅቱ የፖለቲካ ርዕሶች ዙሪያ ትኩረት በማድረግ የሁለት ወገን እይታ የሚቃኝ ክርክር ነው እሰጥ አገባ ይዞ የቀረበው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቅድሚያ ግን ሁለቱ ተከራካሪዎች ራሳቸውን የሚያስተዋውቁበትን ያስታውሰናል።
አመሰግናለሁ። አሉላ ሰለሞን እባላለሁ። ዋሽንግተን ዲሲ ከተማ ነው የምኖረው። ማህበሬ የትግራይ ተወላጆች ማህበር በሰሜን አሜሪካ ነው። እንደ ዳይሬክተር ሆኜ ነው የምሰራው።
ጀዋር መሀመድ እባላለሁ። የኦሮሚያ ሚዲያ ኔትወርክ ዋና ዳይሬክተር።
አመሰግናለሁ አቶ ጀዋር። አቶ አሉላ፣ የህወሓት ማዕከላዊ ኮሚቴ የኢህአዴግ ስራ አስፈጻሚ ግንቦት 28 2010 ዓ.ም ያካሄደውን አስቸኳይ ስብሰባ ተንተርሶ በተለይ የኢትዮ ኤርትራን ግጭት በሰላማዊ መንገድ ለመፍታት በሚወጣውና የአገሪቱን ኢኮኖሚ በሚመለከቱ ጉዳዮች ላይ ሰፋ ያለ አስተያየት የቀረበበት ድጋፍም ተቃውሞም የተንጸባረቀባቸው ሀሳቦች የወጡበት መግለጫ ይፋ ሆኗል። እስኪ ስምምነት ከታየባቸውን ጀምር።
በተለያዩ ምክንያቶች ላለፉት 18 ዓመታት ዘላቂ ሰላም ማረጋገጥ አልተቻለም። ስለሆነም የኢህአዴግ ስራ አስፈጻሚ ኮሚቴ ያሳለፈው ውሳኔ በመሰረቱ ከሰላም ፖሊሲያችን ጋር የተጣጣመ መሆኑን በማረጋገጥ ዘላቂ ሰላም ለማምጣት የሚያስችል ውሳኔ መተላለፉ ተገቢና ወቅታዊ መሆኑን የህወሓት ማዕከላዊ ኮሚቴ ደምድመዋል።
በኢትዮጵያ ቴሌቪዥን የተላለፈው የህወሓት ማዕከላዊ ኮሚቴ መግለጫ በመንደርደሪያው ይህን ይበል እንጂ ኋላ ላይ የተለዩ ሀሳቦች ይመጣሉ፣ ተገቢና ወቅታዊ ነው ሲል ነው የሚንደረደረው። አቶ አሉላ፣ ምንድን ነው የእርሱ አስተያየት?
አዎ፣ በሁለቱም መሰረታዊ ነገሮች በፖለቲካውና በኢኮኖሚው ተጠቀሱ ነገሮች አሉ የኢህአዴግ ስራ አስፈጻሚ ያስቀመጣቸው። ከዛ በመሰረቱ የተለየ ነገር አላየሁም። እንደ አንድ አገላለጽ ለየት ብሎ ብዙም ሰው የወሰደው ነገር ቢኖር በተለይ ከኢትዮ ኤርትራ ድንበር ጋር በተያያዘ ቀደም ብሎ ከነበረው በተለይ በአተገባበሩ ዙሪያ ብዙም የተለየ አቋም እንደሌለ እንዲሁም ስምምነቱን ኢትዮጵያ እንደተቀበለች ቀደም ብሎ መገለጹን ነው የጠቀሰው ሰው እዛ ላይ ይመስለኛል እንደ አንድ ልዩነት የወሰደው። ከቱ ህወሓት በመግለጫው ላይ ያስቀመጠው ምንድነው የተለየ አሁን አዲስ የመጣ ነገር አይደለም፣ ቀደም ብሎም ዘላቂ ሰላም ለማምጣት በአካባቢው ከነበረን ፖሊሲ የሚመነጭ ነው ብሎ ነው ያስቀመጠው።
መልካም። ልዩነት ያለባቸውን ጨምሮ በፍጥነት ግራና ቀኝ ተቀባብላችሁ የምታነሱባቸውን ጭብጦች አነሳለሁ። በስምምነት መልክ የቀረበውን የቀደመውን የህወሓት መግለጫ ሀሳብ እንዴት ነው የሚገመግሙት አቶ ጀዋር?
መግለጫው የተምታታ አይነት ሀሳብ ያለበት ነው። መጀመሪያው ላይ የኢህአዴግ ስራ አስፈጻሚ ያሳለፈው ውሳኔ በመርህ ደረጃ እንወስዳለን ብሎ ካስቀመጠ በኋላ በህዝብ የተገለጸበትና በሚዲያ የቀረበት አካሄድ ትክክል አይደለም የሚል አይነት ትችት ነው የሚያቀርበው። ይሄ እንግዲህ ጥያቄ ያቀርባል። አንደኛ የህወሓት ወክለው በኢህአዴግ ውስጥ ያሉ 9 የስራ አስፈጻሚ አባላት በዚህ ስብሰባ ላይ ተሳትፈዋል። እኔ እስከማውቀውና እስከሰማው ድረስ በሙሉ ድምጽ ነው ይህ ውሳኔ እየተላለፈው። እነሱ የት ነበሩ ወይም ሲያደርጉ? እዚህ ጋር በሙሉ ድምጽ አስተላልፈው ሄደው ደግሞ የሴንትራል ኮሚቴውን ሰብስበው ተቃውሞ ያነሳሱበት ሂደት ምን እንደሆነ አይገባኝም። ከዛ አልፎ ግን ተያይዞ ያሉ ጉዳዮች በተለይ በጠቅላይ ሚኒስትሩ ላይ ያቀረቡት ትችት ምናልባትም የዚህ የሴንትራል ኮሚቴው መግለጫ አቋም ሌላ አላማ እንዳለው እንድንጠራጠር የሚያደርግ ነው።
አፈጻጸሙ ላይ ጥንቃቄ መደረግ አለበት ቢልም የተዳከመውን የሀገሪቱን ምጣኔ ሀብት ለማንሰራራት በሚል የተወጠነው እርምጃ የመንግስት የልማት ድርጅቶችን ወደ ግል ለማዛወር የቀረበ ሀሳብ ጨምሮ በዚህም ላይ እስማማለሁ ይላል ህወሓት። ይህንንም እንስማና አስተያየቶቻችሁን እናስከትላለን።
ስራ አስፈጻሚ ኮሚቴ አሁን የገጠመንን ኢኮኖሚያዊ ችግር ለመፍታት እንዲቻል ከመንግስት የልማት ድርጅቶች መካከል ቴሌ፣ ኤሌክትሪክ ማመንጫዎች፣ ሎጂስቲክስ እና የኢትዮጵያ አየር መንገድ ከፍተኛውን ድርሻ በመያዝ የግል ባለሀብቶችን ለማሳተፍ እንዲሁም የቀሩትን የልማት ድርጅቶች በከፊል ወይም በሙሉ ወደ ግል ይዞታ ለማስተላለፍ የወሰነው ውሳኔ ከፕሮግራማችንና ከፖሊሲዎቻችን ጋር የማይጋጭ ባለፉት ጉባኤዎቻችን እየተከወነ የመጣና ወቅታዊ መሆኑን በማረጋገጥ ተቀብሎታል
ነው የሚለው። እንደሰማችሁት ብዙም ሳይቆይ ግን የሚተችበትን ወይም ካፈጻጸሙ እስከ ቀረበበት ሁኔታ ድረስ የሚሄድ ዝርዝር እናያለን። በዝርዝር ውይይት ሳይደረግበትና መተማመን ሳይደረስበት ይላል የህወሓት መግለጫ እንደ ጉድለት የሚያየውን ሲያስረዳ፣
በኢትዮ ኤርትራ ዘላቂ ሰላም ጉዳይም ሆነ ከመንግስት የልማት ድርጅቶች ጋር በተያያዘ የተወሰኑ ውሳኔዎች ወደ ኢህአዴግ ምክር ቤት ሳይቀርቡ አጋር ድርጅቶች ሳይሳተፉበት እና የሚመለከታቸው አካላት በዝርዝር ሳይወያዩበት እንደመጨረሻ ውሳኔ ተወስዶ ለህዝብ ይፋ መደረጉ አንድ ጉልበት እንደሆነ ማዕከላዊ ኮሚቴው ደምድሟል። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ከዳር እስከ ዳር በከፍተኛ ሀገር ፍቅር የተሳተፉበትና መስዋዕትነት የከፈሉበት ጉዳይ በዝርዝር ሳይወያዩበትና በቂ መተማመን ሳይደረስበት በሚዲያ ይፋዊ መግለጫ መሰጠቱ ህዝባችን ላይ ቅሬታ፣ ቁጣና መደነጋገር የፈጠረ በመሆኑ አንድ ሌላ ጉድለት ነው።
አቶ አሉላይ፣ በኢኮኖሚው ዙሪያ ከኢህአዴግ ፕሮግራም የሚመነጭም ይመስለኛል። ቀደም ብሎ አሁን ብቻ አይደለም በቅርብ ጊዜ በተካሄደው ግምገማ ብቻ ሳይሆን ወይም አሁን አገሪቱ ያለችበት የውጭ ምንዛሬ እጥረት ግምት ውስጥ ያስገባ አስቸኳይ ውሳኔ ብቻ ተደርጎ መወሰድ የለበትም። ቀደም ብሎ የመንግስት ሚና በሂደት እየቀነሰ የሚሄድበት አካሄድ እንደሚኖር ነው አቶ መለስ ዜናዊ በህይወት እያሉም ይህንኑ ክሊርሊ በድርጅቱ ፕሮግራም ተቀምጧል። ምንድነው እሱም የመንግስት ሚና በሂደት እየቀነሰ ይሄዳል። እነዚህ ትልልቅ ሜጋ ፕሮጀክቶችም የግል ባለ ሀብቶች በሼር መልክ ገብተው እንደሚሳተፉ የተቀመጠ አካሄድ አለ። ስለዚህ ከዚህ የወጣ ይሆናል የሚል እንትንም አልነበረኝም እኔ ህወሓት ማዕከላዊ ኮሚቴ መግለጫ ይህንኑ የሚጻረር ይሆናል ብሎ የሚያስብ ሰው ከነበረ በመጀመሪያ እንደ ኢህአዴግ የያዘው ፕሮግራም ያልተረዳ ነው ብዬ ነው የምወስደው። ነገር ግን አሁን ያለው አገሪቱ ያጋጠማት ችግር ከመፍታት አንጻር ሌሎች አማራጮችም እንዲሁም ዘላቂ መፍትሄ ከማምጣት ረገድ ኢህአዴግ ስራ አስፈጻሚ እነዚህን ነገሮች አላየም ብሎ አስቀምጧል የህወሓት ማዕከላዊ ኮሚቴ መግለጫ ማለት ነው። አጠቃላይ ግን ፖለቲካው፣ የድንበር ጉዳዩ፣ የኢትዮ ኤርትራ እንዲሁም ይሄኛውም ወደ ህዝብ የቀረበበት አካሄድ ግን ተችቷል። የኢህአዴግ ስራ አስፈጻሚ የወሰነው ውሳኔ ወደ ህዝብ ኮሚኒኬት የተደረገበት አኳኋን ግን ስህተት ነው። እንዲሁም በኢኮኖሚው ረገድ ደግሞ ያለውን ችግር በዘላቂ ለመፍታት ሌሎች አማራጮች አላየም ብሎ ነው ያስቀመጠው። በተለይ የኢትዮ ኤርትራ ጉዳይ የተወሰነ በኢህአዴግ ውስጥ ያሉት አራቱ ድርጅቶች ብቻ የሚመለከት ጉዳይ አይደለም። እንዲሁም በስራ አስፈጻሚ ብቻ የሚታይ ጉዳይ አይደለም። በሰፊው የኢህአዴግ ምክር ቤት አባላትም እንዲሁም በኢህአዴግ ምክር ቤት ስብሰባ ላይ ተጋብዘው የሚሳተፉ የአጋር ድርጅቶች፣ ምክንያቱ አገራዊ ጉዳይ ስለሆነ እነዚሁም ድርጅቶች አጋር ድርጅቶቹ የተሳተፉበት ውይይት ከተካሄደ በኋላ ከዛ ወደ ህዝብ ይፋ ቢደረግ ነበር ጥሩ የሚሆነው። ይህ ባልሆነበት ሁኔታ ባጭሩ የምክር ቤት አባሎቻችን እንዲሁም ሌላው በአጋር ድርጅቶች የሚመራ ፓርቲዎች ውስጥ ተሳትፎ ያለው እንዲሁም አጠቃላይ የሚያስተዳድሩት ህዝብ እንደ ዜና ነው የሆነበት። ስለዚህ ይሄ ትንሽ እንደ ስህተት አስቀምጦታል።
አቶ ጀዋር ወደ እርስዎ ልምጣ። በአንድ ወገን ለደጋፊዎቹ፣ በሌላ በኩል ደግሞ አቶ አሉላ እንዳሉት በመሰረታዊነት የሚስማማበት ሀሳብ ስለሆነ ያን የተጋጨ ገጽታ አላብሶታል የሚል አስተያየት የሚሰጡ አሉ። ምንድን ነው እርስዎስ?
አዎ፣ አሁን አሉላ እንዳለው በመግለጫ ውስጥ በፕሪንሲፕል በመርህ ደረጃ ውሳኔዎቹ እንቀበላለን፣ ግን ውሳኔዎቹ ለህዝብ ከመገለጻቸው በፊት ውይይት መደረግ ነበረበት። በቲዎሪ ስታየው ትክክለኛ ሊመስል ይችላል። ከህወሓት ሲመጣ ግን ቀልድ ነው። ምክንያቱም ኢህአዴግ በህወሓት የበላይነት ስር በነበረችበት ወቅት አንድም ጉዳይ ለህዝብ ውይይት ለአጋር ፓርቲዎች ውይይትም ደርሶ አይታወቅም። ኢትዮጵያ እስከዛሬ የምትደራደረው በኢህአዴግ ስራ አስፈጻሚ ኮሚቴ ነው፣ በመለስ ጊዜ በመለስ የበላይነት፣ ከዛ በኋላ ደግሞ በስራ አስፈጻሚ ኮሚቴ ነው እየተዳደረች የመጣችው። አሁንም ከዛ ያፈነገጠ ከዛ ከኢህአዴግ ባህልና አሰራር ያፈነገጠ ምንም አይነት ሂደት አላየሁም። ስለዚህ ይሄ መግለጫ ሁለት ዓላማ ያለው ይመስለኛል። አንዱ በተለይ በባድመ ጉዳይ ላይ ሳያወያዩቸው ከህዝቡ ጋር አላወያያችሁንም በራሳቸው አደረጋችሁ ብሎ ህወሓት ላይ ቁጣ አለ። ህወሓት ላይ ደግሞ ሌላም ትችት አለ፣ ትግራይ ክልል እየተነሳ ያለ ያንን ህዝብ ለማቀዝቀዝና እንደ ፕሮቴስት ፓርቲ እንደ ተቃዋሚ ፓርቲ ራሱን ለማመቻቸት ያደረገበት ሂደት ነው።
የኢህአዴግን ህገ ደንብ ያልተከተሉ ያላቸውን አቶ ጀዋር ጀምር እንዳደረጉት ጠቅላይ ሚኒስትር አብይ አህመድ የወሰዷቸውን እንቅስቃሴዎች፣ አገሪቱ አሁን ያለችበትን የለውጥ እንቅስቃሴ የሚመለከት ጠንከር ያሉ ትችቶች እንመለከታለን። የኃላፊነት ምደባዎች እንዲታረሙ ሲል ይጠይቃል። የትግራይን ህዝብ አንድነትና ሰላም ለመረበሽ የሚካሄዱ ጸረ ዲሞክራሲ እንቅስቃሴዎች በጽናት እታገላለሁ ይላል። እንስማ ድምጹ ነው።
በአሁኑ ወቅት በኢህአዴግ ደረጃ እየተደረጉ ያሉ የኢህአዴግን ህገ ደንብና ተቋማዊ አሰራር ያልተከተሉ የአመራር ምደባዎች እንዲታረሙ የህወሓት ማዕከላዊ ኮሚቴ ይጠይቃል። ለድርጅታችን ነባር አመራሮች እውቅና እንዲሰጥ የህወሓት ማዕከላዊ ኮሚቴም ወስኗል። በሀገራችን ህገ መንግስት በሚገባ መልስ የተሰጠንባቸው የማንነትና የወሰን ጥያቄዎች ፌዴራላዊ ስርዓታችን በመጻረር እና የህዝባችን ክብር በሚነካ መልኩ በኃይልና በተጽዕኖ የትግራይ ህዝብ አንድነትና ሰላም ለመረበሽ እየተደረጉ ያሉት ጸረ ዲሞክራሲያዊ እንቅስቃሴዎች ህወሓት ከህዝቡ ጋር በመሆን በጽናት ለመታገል ወስኗል።
አቶ አሉላ፣ ጸረ ዲሞክራሲያዊ የሚል ቃል ነው የተጠቀመው። ይሄ ምናልባትም ከዚህ ቀደም አይተነው ማናውቅ እነማን ናቸው እነኚህ ወገኖች?
እሺ አመሰግናለሁ። አሁን አንድ ቀደም ጃዋር ካነሳው ጋር የሚሄድ በፊት ህወሓት እንደዚህ አይነት የድርጅቱ አካሄድና መርህ መሰረት ያደረገ አሰራር አይከተልም ነበርና አሁን ይቀጥል ማለት አይቻልም። ምክንያቱም ህወሓት ካካሄደው ግምገማ አንዱ ያስቀመጠው ምንድን ነው? በውስጤ ችግር ነበረብኝ፣ በኢህአዴግ አባል ድርጅቶች አጠቃላይ በምንሰራበትም ችግር ነበሩ፣ እነዚህ ፈትቼ አሁን በትክክለኛው መንገድ እጓዛለሁ ብሏል። ስለዚህ ይሄ በማስተካከሉ እንደ ጥሩ ኢኒሼቲቭ ነው መወሰድ ያለበት ብዬ አምናለሁ። እኔ የበፊቱ ችግር ጃዋር የገለጻቸው መቀጠል አለባቸው ብዬ አላምንም። አሁን ወዳልከው ፖይንት ስመጣ ግን ሊያይተን ማየት አለብን። ወደ ኢህአዴግ አድሬስ የተደረጉ ነገሮች አሉ። አጠቃላይ የክልሉን ህዝብና ፓርቲውን እየደረሰበት ያለ ፈተናዎች ግምት ውስጥ ያስገባለ። ይሄ ከኢህአዴግ ጋር የግድ ወይም ኢህአዴግ ውስጥ ካሉ ድርጅቶች ጋር የሚያያዝ ነው ማለት አይደለም። አጠቃላይ ህብረተሰቡን አድሬስ ለማድረግ የተቀመጡ ነጥቦችም እንዳሉ ማወቅ አለብን። የሀገሪቱን ኢኮኖሚያዊና ፖለቲካዊ ጉዳዮች አሁን ወቅታዊ የሆኑ ማለት ነው፣ እነዚህን ነገሮች ነው ያየው። ስለዚህ ወደ አንድ ዳይሬክሽን አድሬስ ባናረጋቸው ብዬ ወስዳለሁ የተቀመጡት ነጥቦች። ስለዚህ በኢኮኖሚና በፖለቲካ የተቀመጠው አጠቃላይ አገሪቱ ያለችበት ወቅታዊ ሁኔታ አድሬስ የሚያደርግ ነው። ከዛ ቀጥሎ እንደ ኢህአዴግ የሚከተላቸው አሰራሮች እየተፋለሱ ነው፣ እየተዛቡ ነው ነው። ለምሳሌ እንደ አንድ ነጥብ የተቀመጠው ኢህአዴግ ሊቀመንበሩ ከመምረጡ በፊት ያስቀመጣቸው መሰረታዊ የሆኑ የሪፎርም ውሳኔዎች አሉ። እነዛ ውሳኔዎች መሰረት በማድረግ ኢህአዴግ እየፈጸመ ነው አሁን። ስለዚህ አፈጻጸሙ ላይ ችግር እንዳለ አይቻለው ነው እያለ ያለው የህወሓት ማዕከላዊ ኮሚቴ መግለጫ ማለት ነው።
አቶ አሉላ፣ ጸረ ዲሞክራሲ የሚል ጠንከር ያለ አቀራረብ አለ። ማን ነው የነኚህ ኃይሎች ድምፅ ልመጣ
ነው። ኢህአዴግን አድሬስ ያደረገው ነጥቦች እያየው ስላለ ነው። ስለዚህ ኢህአዴግ የወሰናቸው ውሳኔዎች አሉ። እንደ ኢህአዴግ ምክር ቤት ተሰብስቦ ፌብሩዋሪ ላይ ወይም ኢንዶ ፌብሩዋሪ ካልተሳሳትኩ የወሰናቸው ውሳኔዎች አሉ። እነዛ ወደ መተግበር አልገባንም፣ እንደ ኢህአዴግ የወሰናቸው ውሳኔዎች ለነዛ ተገዥ አይደለንም ነው እያለ ያለው። ይሄ ኢህአዴግን የሚመለከት ነው። ጸረ ዲሞክራሲያዊ አካሄዱ የተባለው ግን አጠቃላይ አገሪቱ ውስጥ ያለ ከማንነት ጥያቄ ጋር በተያያዘ የሚነሱ ጥያቄዎች አሉ። እነዚህ ጥያቄዎች ጠቅላይ ሚኒስትር አብይም የህዝብ ተወካዮችን አድሬስ ባደረጉበት ጊዜ በተለያዩ ሀገሪቱ ክፍሎች እየተዘዋወሩ ይህንን አስቀምጧል። ከህገ መንግስት ውጭ የሚመለስ ጥያቄ የለም፣ የሚመለሰው ፌዴራላዊና ህገ መንግስታዊ ስርዓታችን መሰረት በማድረግ ነው የማንነት ጥያቄ ብሏል። ስለዚህ ይህንኑ ነው ህወሓት ማዕከላዊ ኮሚቴ መግለጫ አጠናክሮ የገለጸው። ከዚህ ውጭ ያለው ጸረ ዲሞክራሲያዊ አካሄድ ነው፣ ከዚህ ውጭ ያለው የማንነት ጥያቄ አይደለም፣ ህዝብን እርስ በርስ የሚያባላና የሚያበጣብጥ ነው፣ ከህገ መንግስቱና ፌዴራላዊ ስርዓቱ ከሚፈቅደው ውጭ የሚደረጉ እንቅስቃሴዎች አሉ ነው እያለ ያለው። ይሄ ኢህአዴግን አይደለም፣ እነዚህ እንደዚህ አይነት እንቅስቃሴ እያደረጉ ያሉትን አካላቶችን ነው ለማለት ነው የተቀመጠው። እዚህ ላይ ግን በጣም መሰመር ያለበት ህወሓት በፊት ተሳሳቶ ነበርና ይሄ የተሳሳተ አካሄዱ ሌሎችም እንዲያደርጉት መፍቀድ አለበት፣ ራሱ ህወሓትም በዛ ይቀጥል አይባልም ለማለት ነው።
መልካም፣ እሱን ቀደም ብለውም ነግረውናል አቶ አሉላ። ባጭሩ ወደ አቶ ጃዋር መሄድ አለብኝ። ከኢህአዴግ ህገ ደንብ ያልተከተሉ ያላቸውን ምደባዎች ይተቻል። በአብዛኛው የለውጡ ሂደት አይነተኛ መታያ ሆኖ የቀረቡ ለለውጡም መሰረታዊነት እንደውም ይቀረዋል እየተባሉ አስተያየት እየተሰጠባቸው ያሉትን ነው። ከኢህአዴግ ህገ ደንብ ውጪ ወይም ህገ ደንቡን ያልተከተሉ ነው የሚለው የህወሓት መግለጫ። አቶ አሉላ፣
አድማጮች ክርክሩ አልተቋጨም። ለአሁኑ የአሉላን እንግዶች አቶ ጃዋር መሐመድንና አቶ አሉላ ሰለሞንን እናመሰግናለን።